ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሐምሌ 15 2012 ዓ.ም ዝግጅታችን ጀመረ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዳሴ ግድብ የመጀመሪያው ምዕራፍ የውሃ ሙሌት መጠናቀቁን ይፋ አደረጉ። ዘገባው በአብይ ርዕስ ይቀርባል። በኦሮሚያ ክልል በተፈጠረው ሁከት ከ1000 በላይ መኖሪያ ቤቶችና ከ240 በላይ ተሽከርካሪዎች መውደማቸውን የክልሉ ቃል አቀባይ አስታወቁ።
ድጋፍ እንዲደራረግ ህዝቡ በራሱ የመልሶ የማቋቋም ስራ እንዲሰራ በአካል በዛው ተገኝተን ኮሚቴ ማቋቋመን ወደ ስራ እንዲገቡ ተደርጓል። ከዛም በላይ መንግስት መረጃ የማሰባሰብ ስራ ነው የሰራው።
የኦሮሚያ ክልል የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጌታቸው ባልቻ ናቸው የሰጡንን ማብራሪያ ይዘን እንመለሳለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ አየር መንገድ ንብረት የሆነ ቦይንግ 777 የጭነት አውሮፕላን ቻይና ሻንጋይ አውሮፕላን ጣቢያ ላይ ዛሬ በእሳት ተያይዟል። ዝርዝሩን ሶሎሞን አባተ ያቀርበዋል።
ETARH በሚል በረራ የተመዘገበው ቦይንግ 777 የጭነት አውሮፕላኑ ሻንጋይ ፑዶንግ አውሮፕላን ጣቢያ ላይ በእሳት እንደተያያዘበት የኢትዮጵያ አየር መንገድ በማህበራዊ ሚዲያ ገጾቹ ላይ ባወጣው አጭር መግለጫ አስታውቋል። አውሮፕላኑ በእሳት የተያያዘው ጣቢያው ላይ እቃ እየጫነ ሳለ እንደነበር አየር መንገዱ አመልክቶ ከሚመለከታቸው አካላት ጋር ሁሉ ተባብሮ ቃጠሎውን በቁጥጥር ስር ማዋል መቻሉን ገልጿል። አውሮፕላኑ ከሻንካይ በአዲስ አበባ አድርጎ ወደ ብራዚል ሳኦ ፖሎ እና ከዚያም ወደ ቺሌ ሳንቲያጎ ለመብረር በመደበኛ የጭነት ማመላለስ መርሃ ግብር ላይ እንደነበርም አመልክቷል። የአደጋው መንስኤ አግባብ ባላቸው ባለስልጣናት እየተጣራ መሆኑንም ገልጿል። አየር መንገዱ የጭነቱ አይነትና መጠን፣ ቃጠሎ የተነሳው ሙሉውን ጭነት ካስገባ በኋላ ይሁን መጀመሪያ ወይም መሀል ላይ አልተገለጸም። ከአደጋው ስፍራ የወጡና በማህበራዊ መገናኛዎች የወጡ የቪዲዮ ምስሎችና ፎቶዎች ጀቱ ግማሽ ጀርባ ላይ የሰፋ ቦታ በእሳት መቃጠሉን ብዙም ጢስ እንደነበር ያሳያሉ። የአቪዬሽን መረጃዎችን የሚያወጣውን ቬሪ ፍላይትን ጠቅሶ ሮይተርስ እንደዘገበው ወደ ሻንሃይ ፑዶንግ አይሮፕላን ጣቢያ ያመሩ የነበሩ በረራዎች ሁሉ መድረሻቸውን ወደ ሻንሃይ ሆንቺያዎ ዓለም አቀፍ አይሮፕላን ጣቢያ እንዲቀይሩ ተደርጓል። ፍላይት ራዳር 24 የሚባለውን የበረራ መከታተያ ስርዓት የተጠቀሰ የፍላይት ግሎባል ዘገባ ደግሞ አይሮፕላኑ ሻንሃይ ፑዶንግ አይሮፕላን ጣቢያ ላይ በሀገሩ ሰዓት ዛሬ እኩለ ቀን ላይ በአዲስ አበባ ሰዓት ከጠዋቱ 1 ሰዓት ላይ መሆኑ ነው ያረፈው። ኢቲ 3738 በሚል የበረራ ቁጥር ከብራስልስ ተነስቶ እንደነበር አመልክቷል። የስታር አላያንስ አባል የሆነው የኢትዮጵያ አየር መንገድ 10 ተመሳሳይ 777 ኤፍ አይሮፕላኖች እንዳሉት ሲሪየም የሚባለው የበረራ መረጃ አጠናቃሪ ጠቁመዋል። በቃጠሎው ምክንያት ምድር ላይ ባሉ ሰራተኞችም ሆነ በበረራ ቡድኑ አባላት ላይ የደረሰ ጉዳት እንደሌለ የኢትዮጵያ አየር መንገድ ባወጣው መግለጫ አስታውቋል። ከአየር መንገዱ ተጨማሪ ማብራሪያ ለማግኘት ደውዬ ያገኘኋቸው ባለስልጣን መረጃ እያሰባሰቡ መሆናቸውን ጠቅሰው የተሟላ መረጃ እንዳገኙ መግለጫ እንደሚሰጡ ነግረውኛል። በተገኘ ጊዜ እናደርሳችኋለን።
የዩናይትድ ስቴትስ የጦር ኃይል ሶማሊያ ፑንትላንድ ግዛት ውስጥ ባካሄደው የአየር ጥቃት 7 የእስላማዊ መንግስት ግብረ አበር ታጣቂዎችን ገለናል ሲል አስታወቀ። የቪኦኤ የሶማሊኛ ቋንቋ አገልግሎት ያነጋገራቸው የአካባቢው ባለስልጣናትና እማኞች በሰጡት ቃል ደግሞ ከቦሳሶ በስተደቡብ ምስራቅ 140 ኪሎ ሜትር ርቀት ላይ ቲሜርሺ በሚባል ተራራማ አካባቢ የፑንትላንድ ኃይሎች በታጣቂዎቹ ምሽጎች ላይ ጥቃት ማካሄዳቸውን ገልጸዋል። የዩናይትድ ስቴትስ የአፍሪካ እዝ ዛሬ ባወጣው መግለጫ የትናንቱ የአየር ጥቃት የተካሄደው ታጣቂዎቹ አጋር ኃይሎች ላይ ላደረሱት ጥቃት አጸፋ ለመመለስ ነው ብሏል። የአፍሪኮም ኦፕሬሽን ምክትል ዲሬክተር ብርጋዴር ጄኔራል ሚጌል ካስቴላኖስ ሽብርተኛ ቡድኖችን ማሳደዳችንን እንቀጥላለን፣ ሶማሊያውያኑን አጋሮቻችንን የቡድኖቹን እንቅስቃሴ እንዲሰባብሩ እንረዳለን ብለዋል። አይሲስ እና አልሸባብ የመሳሰሉትን እንዲደመስሱም ድጋፍ መስጠታችንን እንቀጥላለን ሲሉ አክለዋል። በትናንቱ የአየር ጥቃት አንድም ሰላማዊ ሰው እንዳልተገደለና የቆሰለም እንደሌለ ነው አፍሪካም ያስታወቀው። የፑንትላንድ ኃይሎች በበኩላቸው በየብስ ባካሄዱት ጥቃት 20 የአይሲስ ታጣቂዎችን ገለናል ብለዋል። የቀድሞ የሱዳን ፕሬዝዳንት ኦመር አልበሽር ከ30 አመታት በፊት ስልጣን ከጨበጡበት መፈንቅለ መንግስት ጋር በተያያዘ የቀረበባቸው የክስ ሂደት ዛሬ ቀጥሏል። የትናንቱ ችሎት ምስክሮች ከመጠራታቸው በፊት ተበትኗል። ይህም የሆነው ተከሳሾችን ጠበቆቻቸውንና የተከሳሽ ቤተሰቦችን በኮቪድ-19 ወረርሽኝ የአካላዊ ርቀት መመሪያ መሰረት ለማስተናገድ በሚችል ሰፋ ያለ ፍርድ ቤት እንዲካሄድ ተብሎ መሆኑን ካልበሽር ጠበቆች አንዱ ዘን አልአቢዲን መሐመድ ገልጸዋል። በትናንቱ ችሎት 29 ተከሳሾች፣ 190 ጠበቆች፣ ከ10 በላይ ክስ አቅራቢ አባላት ስለነበሩ የአካላዊ ርቀትን ማስጠበቅ እንዳልተቻለ ነው የተናገሩት። የካርቱም ቱዴይ ጋዜጣ አዘጋጅ መሐመድ ፋዛሪ የዛሬው የፍርድ ቤት ሂደት ታሪካዊ ነው ብሏል። የፍትህ ስርዓቱ አሁን ነጻ የሆነ መምጣቱን የሚያሳይ ነው ሲልም ለቪኦኤ ገልጿል። ተከሳሾቹ ከተመሰረተባቸው ክሶች ክብደት የተነሳ አንዳቸውም ይለቀቃሉ ብዬ አልጠብቅም ሲልም አክሏል። ከቀድሞ ፕሬዝዳንት በሽር ጋር ከተከሰሱት መካከል 10 የጦር መኮንኖች፣ ምክትል ፕሬዝዳንቶቻቸው የነበሩት አሊ ኦስማን ጣሃና ባክሪ ሐሰን ሳልህ እንዲሁም የቀድሞ ሚኒስትሮች እንደሚገኙባቸው ተገልጿል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ጎረቤት ሀገር ሊቢያ ወታደራዊ ኃይል ለመላክ የሚያስፈልግበት ሁኔታ ቢፈጠር የግብጽ ፕሬዚደንት አብደል ፋታህ አልሲሲ በሊቢያ የግብጽ ወታደራዊ ኃይል እንዲያዘምቱ የሀገሪቱ ምክር ቤት ውሳኔ ያሳለፈ። ግብጽ በያዝነው ወር ሲርቲ በተባለችው ግብጽ ለጸጥታዋ ወሳኝ አድርጋ በምትቆጥራት የሊቢያ ወደብ ከተማ ላይ ቀዩን መስመር አትለፉ ስትል ትሪፖሊ ያለውን የብሔራዊ ውል መንግስትና ቱርክ ያሉትን ደጋፊዎቹን አስጠንቅቃ እንደነበረ በመግለጽ የአሜሪካ ድምጹ ኤድዋርድ ዩሬኒያን ከካይሮ ያጠናቀረው ዘገባ አለ። አዳነች ፍሳዬ ታቀርበዋለች።
የግብጽ ፕሬዝዳንት አብደል ፈታህ አልሲሲ በሊቢያ ጣልቃ እንዲገቡ የሀገሪቱ ምክር ቤት ያሳለፈው ውሳኔ ሊቢያ ውስጥ ባሉት ተቀናቃኝ ኃይሎች ዘንድ ወታደራዊ እንቅስቃሴ ያስነሳ አይመስልም ተብሏል። ቱርክ በሊቢያ ላይ ጣልቃ እየገባች የሀገሪቱን ሉዓላዊነት ጥሳለች የሚለው በምስራቅ ሊቢያ ያለው ምክር ቤት አስፈላጊ ከሆነ ግብጽ በወታደራዊ ኃይል ጣልቃ እንድትገባ ከአንድ ሳምንት በፊት ባወጣው መግለጫ ጠይቆ ነበር። ግብጽ በምስራቅ ሊቢያ ያለውን የአብደላቲንን መንግስት ትደግፋለች። የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክራ ባለፈው ሳምንት ማብቂያ ላይ ካይሮ የሊቢያን ሁኔታ እየተከታተለች ነው ብለው ነበር። ግብጽ በሊቢያ ያለውን ሁኔታ በቅርብ እየተከታተለች ነው፣ የአረብ ብሔራዊ ጸጥታን ለመጠበቅ ወሳኝ እርምጃ ትወስዳለች ነው ያሉት። ኤማድ ጋድ የተባሉ የግብጽ ምክር ቤት አባል ፕሬዚደንት አልሲሲ በሊቢያ ጣልቃ እንዲገቡ የሀገሪቱ ምክር ቤት መፍቀዱ ጦርነት ማወጅ ማለት አይደለም፣ እዛም ላይ ፕሬዚደንት ሲሲ በሊቢያ ጦር የሚያሰፍሩት መቼና እንዴት እንደሆነ በግልጽ አላስቀመጠም ብለዋል። በሌላ በኩል ደግሞ ቻርልስ ዶገል የተባለው የፈረንሳይ አውሮፕላን በቱርክ የሚደገፉ ሚሊሻዎች እንዳይገቡ ለመከታተል ሲባል በቅርቡ በሰርተ ወደብ አካባቢ እንደሚገኝ የአረብ ሚዲያ ዘግቧል። ፈረንሳይ በምስራቃዊ ክፍል ያሉትን ወታደራዊ አዛዥ ጀነራል ኻሊፋ ሀፍታርን እንደምደግፍ ታውቋል። የአልጄሪያ ፕሬዚደንት አብደል መጂድ ቴቡን በበኩላቸው ሀገራቸው በሊቢያ ያለው ግጭት የፖለቲካ መፍትሄ እንዲያገኝ እንደምትፈልግ ለሀገራቸው ቴሌቪዥን ተናግረዋል። ትሪፖሊ ያለው መንግስት የሀገር ውስጥ አስተዳደር ሚኒስትር ፋቲ ባሻጋ ስለ ሀገራቸው ጉዳይ ከቱርክ የመከላከያ ሚኒስትር ካሉሲ አካር እና ከማልታ የመከላከያ ሚኒስትር ጋር ለመነጋገር ባለፈው ሰኞ በቱርክ መዲና አንካራ ተገኝተዋል።
በኮቪድ-19 ዜናዎች በኬንያ የኮሮና ቫይረስ ተያዦች ቁጥር ዝግ ብሎም ቢሆን በተከታታይ ያሻቀበ መሆኑ እየተሰማ ነው። የዋና ከተማዋ የናይሮቢ አንዳንዶቹ ሆስፒታሎች እየሞሉ መሆኑን ነው አንዳንድ ሪፖርቶች ያመለከቱት። በሀገሪቱ አጠቃላይ ቁጥር ባሁን ወቅት የተያዙት ማለት ነው ከ14000 ማለፉን 250 ሰዎች ደግሞ ህይወታቸው እንዳለፈ የኬንያ የጤና ሚኒስቴር የሰጠው መግለጫ ያመለክታል። በዩናይትድ ስቴትስ ደግሞ ባንዳንዶቹ አካባቢዎች ያለው ለኮሮና ቫይረስ የተጋለጡ ሰዎች ተጨባጭ አሃዝ በይፋ ሪፖርት ከተደረጉት ከሁለት እስከ 13 ከመቶ እጥፍ ይበልጣል የሚል ነገር እየተሰማ ነው። ይህን ያለው የሀገሪቱ ብሔራዊ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ትናንት ይፋ ያደረገው የጥናት መረጃ ነው። ሲዲሲ ከዚህ ድምዳሜ የደረሰው ኒውዮርክ ከተማ፣ ደቡባዊ ፍሎሪዳ፣ ሚዙሪ እንዲሁም ዩታ እና ዋሽንግተንን ጨምሮ በተለያዩ የሀገሪቱ 10 አካባቢዎች መደበኛ ምርመራ የተደረገላቸው ሰዎች የሰጡትን የደም ናሙና ተመርኩዞ እንደሆነ ነው የገለጸው። ሚዙሪ ላይ ለምሳሌ ያለ በተጨባጭ ለቫይረሱ የተጋለጡት ሰዎች ከተረጋገጠውና ከቀረበው አሃዝ በ13 እጥፍ፣ ዩታ ላይ ደግሞ ቢያንስ በሁለት እጥፍ ይበልጣል። ጃማ የተባለው የሕክምና መጽሔት ላይ የወጣው የጥናቱ አቅራቢዎች እንዳሉት አብዛኞቹ ለቫይረሱ የተጋለጡ ሰዎች ሐኪም ቤት ለሕክምና ፍለጋ ለመሄድም ወይም ደግሞ የህመም ስሜታቸው የከፋ ባለመሆኑ ደግሞም ጨርሶ ህመም ሳይሰማቸው ሲቀር ቫይረሱ ይኖርባቸው እንደሆነ ምርመራ አላካሄዱም እናም ሳያውቁት ወደ ሌሎች ሰዎች እያጋቡት ነው ብለዋል። ከዚህም ሌላ ዩናይትድ ስቴትስ ውስጥ ካለፈው ግንቦት አጋማሽ ወዲህ በሰውነታቸው የኮሮና ቫይረስ መከላከያ አንቲቦዲ ያዳበሩ ሰዎች ቁጥር አነስተኛ መሆኑን የሲዲሲ ተመራማሪዎች በጥናታቸው ደርሰውበታል። በመሆኑም አብዛኛው ህዝብ አሁንም በቫይረሱ ለመያዝ በከፍተኛ ደረጃ የተጋለጠ እንደሆነ ይጠቁማል ብለዋል። በሌላ ዜና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ካለፈው ሚያዝያ ወር ወዲህ ለመጀመሪያ ጊዜ ኮሮና ቫይረስን በተመለከተ በሰጡት ገለጻ የቫይረሱ ተጋላጮች ቁጥር በሀገሪቱ ዙሪያ እያሻቀበ መሆኑን አምነዋል። ወረርሽኙ እንዳለመታደል ሆኖ ከመሻሉ በፊት መባባሱ አይቀርም ያሉ ሲሆን አንዳንዶች አካባቢዎች ላይ ሁኔታው ደህና ነው፣ አንዳንዱ ጋር ደግሞ ብዙም ጥሩ አይደለም ሲሉ ተሰምተዋል። ፕሬዝዳንቱ አድርገው በማያውቁት ደረጃ አጠንክረው ያፍና አፍንጫ መሸፈኛ ጭንብል መጥቀሙን ጥሩ መሆኑን ተናግረዋል። የራሳቸውንም ጭንብል ከኪሳቸው ወጣ አድርገው እኔም እየለመድኩት ነው ብለዋል። በኮቪድ-19 መከላከያ ክትባት ፍለጋ ዜና የዩናይትድ ስቴትስ መንግስት ግዙፉ የአሜሪካ የመድኃኒት አምራች ኩባንያ ፋይዘር እና የጀርመን ባዮኤንቴክ ተሳትኮላቸው ክትባቱን ማግኘት ከቻሉ 100 ሚሊዮን ክትባቶችን 1.95 ቢሊዮን ዶላር ከፍለን እንገዛለን ሲል አስታወቀ። ሁለቱ ኩባንያዎች ዛሬ በየፊናቸው ባወጧቸው መግለጫዎች በጋራ እየሰሩበት ያለውን የኮቪድ-19 ክትባት ለማቅረብ ከዩናይትድ ስቴትስ የጤናና ሰብአዊ አገልግሎቶች ሚኒስቴር እንዲሁም ከመከላከያ ሚኒስቴር ጋር ስምምነት መፈራረማቸውን አስታውቀዋል። በመጨረሻም ዩናይትድ ስቴትስ ደቡባዊ ቴክሳስ ሂውስተን ከተማ የሚገኘው የቻይና ቆንስላ እንዲዘጋ ትዕዛዝ ሰጠች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሞርጋን ኦርቴገስ ዛሬ ባወጡት መግለጫ ቆንስላው እንዲዘጋ የታዘዘው የአሜሪካውያንን አእምሮ ሀብትና የግል መረጃዎችን ለመጠበቅ ሲባል ነው ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእረቡ ሐምሌ 15 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። ታላቁ የኢትዮጵያ ህዳሴ ግድብ በመጪው የኢትዮጵያ አመት ኃይል ማመንጨት እንደሚጀምር የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ አስታወቁ።
ተርባይን ተተክላለ፣ ጄኔሬተሮች ተተክላለ፣ ቴስት ታደርጋለ፣ ኮሚሽን ታደርጋለ፣ ከዛ በኋላ ወደ ማመንጨት ትገባለ። እነኚህ ሁሉ እቅዶች አሏቸው። ይሄ ሁሉ በመጪው አመት የሚጠናቀቅ ነው፣ በ2013 ለሁለቱ ተርባይኖች ማለት ነው። በተጓዳኝ ደግሞ የ11ዱ ተርባይኖች የብረት ስራ ይሰራል፣ ተርባይኖች ይተከላሉ። የ11ቱ እንድጠናቀቀ ደግሞ ከተሳካልን እንግዲህ ክረምቱ ላይ የሁለተኛውን አመት ሙሌት እንይዛለን ማለት ነው። ሁለቱ ግን ማመንጨት ይጀምራሉ በዛ ጊዜ።
ሙሉ ቃለ ምልልሱን በዚህ ምሽት ዝግጅታችን ያዳምጡ። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታላቁ ህዳሴ ግድብ የመጀመሪያው ምዕራፍ የውሃ ሙሌት መጠናቀቁን ይፋ አደረጉ። በመጪዎቹ ጥቂት ዓመታትም ግድቡ ሙሉ ለሙሉ ስራ እንደሚጀምር ተናገሩ። በአፍሪካ ህብረት ሊቀመንበር ሰብሳቢነት ትላንት የተካሄደው የሶስቱ ሀገሮች መሪዎች ስብሰባ ውጤታማ እንደነበር የውሃ ሚኒስትሩ ገለጹ። መለስካቸው አመሃ ዝርዝር ዘገባውን ከአዲስ አበባ ያስደምጠናል።
ጠቅላይ ሚኒስትሩ ዛሬ በትዊተር ገጻቸው የታላቁን የህዳሴ ግድብ የመጀመሪያ ዙር ውሃ ሙሌት መጠናቀቅ ይፋ ሲያደርጉ የኢትዮጵያን ህዝብ እንኳን ደስ አላችሁ በሚል ብስራት ነበረ። የተሰማቸውን የድል ስሜት ሲገልጹም የዚህን የግድቡን ወሳኝ ምዕራፍ ለማየት፣ ለመስማት፣ በመዋጮ ለመሳተፍ ብዙ ትውልዶች፣ ብዙ መሪዎች ተመኝተው ነበረ። ዛሬ አባይ ከዘፈንና ከማስፈራሪያነት አልፎ ማንንም ሳይጎዳ ወሳኝ ምዕራፍ ላይ አድርሰነዋል ብለዋል። ጠቅላይ ሚኒስትሩ በዚህ የእንኳን ደስ አላችሁ መልእክታቸው በግድቡ ግንባታ ለተሳተፉት ሁሉ ከመሪዎች የገንዘብ መዋጮ እስካደረጉ ኢትዮጵያውያን ድረስ ምስጋናቸውን አበርክተዋል። አክለውም ታላላቅ አገራዊ ድሎች የሚገኙትም በመተባበርና በመደጋገፍ እንደሆነ አስምረውበታል። ጠቅላይ ሚኒስትር አብይ እስከ ዛሬ የተከናወነው ሥራ እጅግ የሚያኮራ ቢሆንም በተገኘ ውጤት መኩራራት እንደማይገባ አስገንዝበው ስለ ቀጣዩ ሥራና በዲፕሎማሲው መስክ ስለሚጠበቀው ተግዳሮትም አመላክተዋል። በመጨረሻም ግድቡ በሚቀጥለው ዓመት ላይ በሁለት ተርባይኖች ኃይል ማመንጨት እንደሚጀምርም ገልጸው በመጪዎቹ ጥቂት ዓመታት ማለትም በ2015 ዓ ም ሙሉ በሙሉ ሥራ እንደሚጀምር ተናግረዋል። ትናንት በአፍሪካ ኅብረት ተካሂዶ የነበረው የኢትዮጵያ የሱዳንና የግብፅ መሪዎች ስብሰባ ፍሬያማ ነው ሲሉ የውሃ የመስኖና የኃይል ሚኒስትሩ ዶክተር ስለሺ በቀለ ለቪኦኤ ተናገሩ። በወቅቱ የአፍሪካ ኅብረት ሊቀመንበር ፕሬዚዳንት ሴሪል ራማፎዛ ሰብሳቢነት በተካሄደው የቪዲዮ ጉባኤ የተገኘውንም ውጤት ሚኒስትሩ እንዲገልጸውታል።
አቅጣጫ የመስጠት መሰረት ድርድሮች ስናካሄድ ነበር። ቴክኒካልና የህግ ማዕቀፍ ጉዳዮችን እሱን ለመገምገምና ቀጣይ አቅጣጫ ለመስጠት ነበር የተሰበሰቡት እና ግምገማውም በጥሩ ሁኔታ አይተዋል። ፕሮግሬሱም ጥሩ ነው ብለዋል እና በቅርብ ጊዜ ውሃ ሙሊቱ ስምምነት እንዲጠናቀቅ፣ ሌላ ደግሞ ዘለቄታዊ ያለውን ጉዳይ ለማከናወን ደግሞ እንደዚሁ ቀጣይ ድርድሮች እንዲካሄዱ ነው እና በሁለት ምዕራፍ ተከፍሎ እንዲካሄድ ነው።
እንደው በተለይ በታችኛው ተፋሰስ ሀገሮችና በኢትዮጵያ መካከል ያለውን ችግር ለመፍታት የሚያስችል ተስፋ የሚሰጥ ነገር አለ? አሁን
የሚፈታ ጉዳይ ነው። ለድርድሩ መቋጨት እንቅፋት ሆነው የነበሩት በተለይ ለወደፊት የውሃ አጠቃቀም አይነት ጉዳዮች ሰፋ ባለ ድርድርና ዘለቂታዊ ባለው ሁኔታ ታይቶ እንዲፈታ የሚል ሀሳብ ነው የቀረቡት። የዚህ የመጀመሪያው ሙሌቱን ካጠናቀቅን በኋላ በቀጣይ የምንደራደረው ነው ማለት ነው።
የውሃ ሙሌቱ እንግዲህ ዛሬ እንደተጠናቀቀም ጠቅላይ ሚኒስትር
ምዕራፍ ነው እንግዲህ የመጀመሪያ ምዕራፍ ግንባታ ይካሄዳል። ይሄኛው የውሃ ሙሌት ያው ከግድብ ውስጥ የሚወጣውን ውሃ ሳናቆም በራሱ ሞልቶ 560 ሜትር ላይ ከደረሰ በኋላ በላዩ ሲፈስ የሚታየው ነው። ይህንን አጠናቀናል ማለት ነው።
አልአህራም በተሰኘው የግብጽ ጋዜጣ የወጣ አንድ ዘገባ ግን አንድ የግብጽ ባለሥልጣን የመሪዎቹን ጉባኤ አስመልክቶ ካይሮና ካርቱም ግድቡ ተፈጥሯዊ በሆነ መንገድ መሞላት መጀመሩን ከአዲስ አበባ የተገለጸውን ተቀብለውታል ያሉትን አልአህራም የተሰኘው የግብጽ ጋዜጣ ጠቅሷል። ባለሥልጣኑ አክለውም በግብጽም በከፍተኛ ደረጃ የተወሰነው ድርድሩ እንዲቀጥል መሆኑን ጋዜጣው ባለሥልጣኑን ጠቅሶ ጽፏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አሁን ደግሞ የአባይ ዳሯ ከተማ ባህር ዳር ነዋሪዎች በህዳሴው ግድብ ሙሌት የተሰማቸውን ደስታ ለዘጋቢያችን አስቴር ምስጋናው አጋርተዋታል።
የግድቡን የመጀመሪያ የውሃ ሙሌት መጠናቀቁን የሚያበስር ዜና መሰማቱን ተከትሎ የአባይ መነሻ በሆነው የአማራ ክልል ርዕሰ መዲና ባህር ዳር ነዋሪዎችም ደስታቸውን በተለያዩ መንገድ ሲገልጹ ተመልክተናል። ወይዘሮ ፍሬህይወት ተገኔ ዜናውን እንደሰሙ በመኖሪያ ቤታቸው በር ላይ ቆመው ጥሩምባቸውን ሲነፉ አግኝቼ አናግሬያቸዋለሁ።
ዛሬ በቃ የተለየ ቀን ነው። በጣም ደስ ብሎኛል። አይኔ የኢትዮጵያን ዳግም ልደት ስላየች አባይ ስለተገደበ በቃ በስዕል አይቼው የነበረውን ግድብ ሲታይ የነበረው ስዕል እውን ሆኖ ስላየሁት በጣም ደስ ብሎኛል። የምድሬም ጉስቁልና የገበሬው ያ የተጎሳቆለ ህይወት አሁን እንደሚለወጥ አይኔ ስላየ በጣም እጅግ ደስ ብሎኛል። ደስ ይበላችሁ ኢትዮጵያውያኖች ሁሉ። ለዚህ ለህዳሴው ግድብ የመንግስት ሰራተኛ፣ ገበሬው፣ ሁሉም መቀነቱን ፈቶ እናቶች ያዋጣችሁት፣ ህፃኖች ከቤተሰብ ተቀብላችሁ ያዋጣችሁት ዛሬ እውን ሆኖላችኋል። ደስ ይበላችሁ። እኔ በጣም ደስ ብሎኛል። ያው ያለው የበሽታው ሁኔታ ስለገደበን እንጂ ወጥተን በቃ ብንጨፍር ብንዘል ሲያንስበት ነው ዛሬ ለተደረገው ነገር። በቃ አንድ እናት ምጥ እንደሚይዛት እንደዛ ነው ለህዝቧ ምጥ የሆነው። ዛሬ ግን ኢትዮጵያ የመጀመሪያዋን የህዳሴ ግድብ የመጀመሪያዋን ልጅ ተገላግላለች ብዬ አምናለሁ። ዛሬ በቃ ለህፃናቶች ብርሃን ወጥቶላቸዋል። በቃ አትክልቱ፣ አዝዕርቱ፣ ሁሉ ነገር ይታየኛል። በቃ እኔ በተስፋ አምናለሁ ኢትዮጵያ ወደ ከፍታዋ እንደምትወጣ። በቃ እኔ ደስ ብሎኛል። ከደስታ ውጭ ምንም የሚሰማኝ ነገር የለም።
በአቶ ተሰማ ሀብተ ወልድ ቤትም ዛሬ የግድቡ የውሃ ሙሌት መጠናቀቅ ዜና ሲሰማ ደስታው እንዲህ ነበር።
ኢዲዲያ ተሰማ እባላለሁ። ከባህር ዳር አካዳሚ የ12 ዓመት ልጅ ነኝ። ግድቡ ውሃ በመሞላቱ ዜና ስንከፍት ነበር የሰማነው። በጣም ደስ ብሎናል። እኛ ደግሞ ከልጅ እስከ አዋቂ የምንጠብቀው ግድባችን በመሆኑ ለእኛ ትውልድ በጣም ጠቃሚ ይሆናል።
እንግዲህ ከልጅነት ጀምሮ ስለ አባይ ስትሰማ ነው ያደግከው እና ምንድን ነበር የምትሰማው? ስለ አባይ ያለህ ግንዛቤ ምንድን ነው?
አባይ ሲገደብ 30 ሚሊዮን የሚቆጠሩ እናቶቻችን ከጭስ ይላቀቃሉ። በዚህ ምክንያት ኢትዮጵያ ወደ ብልጽግና ትሄዳለች። እኛም ትውልድ በድህነት የምንኖር አይሆን።
እሺ፣ ዳግማዊት ሞገስ እባላለሁ። የዲላ ዩኒቨርሲቲ ተማሪ ነኝ። ዛሬ በጣም ነው ደስ ያለኝ። ማለት እኔ እስከ ዛሬ ድረስ በእኔ እድሜ ትልቅ እድል ነው ያየሁት። አባይ ተሞልቶ ማየት እኔ ምኞቴ ነበረ። በተለይ ደግሞ አሁን በግብጽ ሴራ በጣም ብዙ ነገር ፈርተን ነበር፣ ግን እንችላለን ብለን በራሳችን በሙሉ በመተማመን የኢትዮጵያ ሕዝብ በሙሉ ተባብሮ ይሄን ግድብ እውን በማድረጉ በእውነቱ በጣም እጅግ ደስተኛ ነኝ።
አቶ አስማማው ሙሌ የባህር ዳር ከተማ ነዋሪ ናቸው። ለህዳሴው ግድብ 5 ጊዜ ቦንድ እንደገዙ ይናገራሉ። ዛሬ የሰሙት ዜና ደስታቸውን እንኳን ለመግለጽ ቃላት እንዳሳጣቸው ነግረውኛል።
ከመጠን በላይ ነው ስሜቱ፣ ከመጠን በላይ ነው። የአሻራችን ያረፈበት ስለሆነ በቃ በጣም ከስሜት በላይ ነው ደስታ የተሰማኝ ማለት ነው የምፈልገው። በቃ እኔም ቀን እስከ ቀን ደሞዜን እየቆረጥ ቦንድን እየከፈለ ተስፋ ሳልቆርጥ ማለት ነው መጠናቀቁ በቃ ለየት ያለ ደስታ ነው የተሰማኝ። ለኢትዮጵያ ህዝብ እንኳን ደስ አላችሁ ነው የምለው።
ወይዘሮ ደብሬ ታዬ የዘመናት ጸሎታቸው እንደተመለሰላቸው ይናገራሉ። ለሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች የእንኳን ደስ አላችሁ መልእክትም አስተላልፈዋል። እዚህ ስኬት ለመድረስ እውቀታቸውን፣ ጉልበታቸውን እንዲሁም ህይወታቸውን ለገበሩ ኢትዮጵያውያንም ምስጋና አቅርበዋል።
ከመጀመሪያ ሲጀመር ጀምሮ ስንጸልይበት የነበረ ከብዙ እናቶች ጋር እያነባነ የኢትዮጵያን ሀብት በኢትዮጵያ ልጆች ተገንብቶ በማየቴ በጣም ደስ ነው ያለ። እግዚአብሔር ሰማይና ምድርን ከፈጠረ በኋላ ስለሆ ጊዮን ብሎ አንደኛው የኢትዮጵያን አባይን ውሃ ነው እንዲፈስ ያደረገውና ይሄ ዓለምን ሁሉ እየዞረ ያጠጣል ይላል። ከዚህ ዓለምን ሁሉ እየዞረ ከሚያጠጣው ውሃ ግን ኢትዮጵያ ከዚህ ውሃ ባለመጠቀሟ ለብዙዎች ስብራትና ውድቀት ሆኗል። የብዙ ኢትዮጵያ ልጆች ደግሞ ለስደት ዳርጓል። አሁን ግን ዘመን መጣ፣ ጊዜ ደረሰ። እግዚአብሔር ብሎ ግንባታውም ተጠናቀቀ፣ ሙሊቱም ተጠናቀቀና ለዚህ በጣም ከፍ ያለ ምስጋና አንደኛ ለእግዚአብሔር ነው የሚሰጠው። በሁለተኛ ደረጃ ደግሞ ተባብረው ምንም ብዙ ሰዎች ቢሞቱበትም የኢትዮጵያ ልጆችም ሀብታቸውን ጉልበታቸውን ለዚህ ነገር እንደዘረጉ እንዲሁ ተዳፍኖ አልቀረም። ይህን ላደረጉ ኢትዮጵያኖችና ለኢትዮጵያ መንግስት በተለይም ደግሞ ለዶክተር አብይና ከሱ ጋር ላሉ ፓርቲዎች እናመሰግናለን። አሁንም የኢትዮጵያ ሕዝብ ብሔር ብሔረሰብን እጆቿን ኢትዮጵያ ወደ እግዚአብሔር ትዘረጋለች እንደሚለው እንደ እግዚአብሔር ቃል እጆቻችን ወደ ሰጠን ወደ ፈጣሪ ይህን ወዳደረገልን ፈጣሪ እጆቻችን በእውነትና በጽድቅ በቅድስና እጆቻችን እንዘረጋለን፣ መንግስታችንም እንደግፋለን።
ዛሬ የባህር ዳር ከተማ ነዋሪዎች ፊት ለፊት ተገናኝተው ደስታቸውን ከመግለጽ ባለፈ በስልክ መልእክትም ሲለዋወጡ አስተውያለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voaamharic፣ በትዊተርም እንዲሁ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በኦሮሚያ ክልል በተፈጠረው ሁከት ከ1000 በላይ መኖሪያ ቤቶችና ከ240 በላይ ተሽከርካሪዎች መውደማቸውን የክልሉ የኮሙኒኬሽን ዳይሬክተር አቶ ጌታቸው ባልቻ ለአሜሪካ ድምጽ አስታወቁ። ከአቶ ጌታቸው ጋር ያደረግነው ቃለ ምልልስ ቀጥሎ ይቀርባል። አቶ ጌታቸው በኦሮሚያ ክልል የደረሰውን ጉዳት ከሚያብራሩበት ይጀምራሉ።
ክልል በአርቲስት ሃጫሉ ሁንዴሳ ግድያ ምክንያት በተቀሰቀሰው ግጭት በተለያዩ የኦሮሚያ ዞኖችና ወረዳ ከተሞች የደረሰው የንብረት ጉዳት በቆጠራ ደረጃ ለመቆጠር ሞክረናል። በተቆጠረው ልክ ወደ 523 የሚሆኑ ቤቶች ተቃጥለዋል። 499 የሚሆኑ ቤቶች ተሰባብረዋል። የመኖሪያ ቤቶች ማለት ነው። 195 የሚሆኑ ሆቴሎች የተቃጠሉ እና ወደ 32 የሚሆኑ ሆቴሎች ደግሞ የተሰባበሩ፣ ወደ 6 የሚሆኑ መካከለኛና አነስተኛ ኢንቨስትመንት ቦታዎች ወይም ማኑፋክቸሪንግ ሴንተርስ የተቃጠሉ ናቸው። 104 የሚሆኑ የመንግስት ተቋማት ጽህፈት ቤቶች የተቃጠሉ አሉ። 12 የሚሆኑት የመንግስት መኪኖች የተቃጠሉ፣ 8 የተሰባበሩ፣ ወደ 273 የሚሆኑ የግል መኪኖች የተቃጠሉ እና ጥቃቅን ንግዶች የሚካሄዱበት ሱቆች፣ ወደ 232 የሚሆኑ ሱቆች የተቃጠሉ መሆናቸውን በዝርዝር ለመለየት ሞክረናል። በአጠቃላይ ሲታይ የደረሱት ጉዳቶች በጣም ሰፊ ናቸው። ከጉዳቱም አንጻር በሶስት ቦታ ነው ተከፍሎ እየታየ ያለው። ሙሉ በሙሉ የተቃጠሉ አሉ፣ የተሰባበሩ አሉ፣ የተዘረፉ አሉ። የተሰባበሩትን እና የተቃጠሉትን ለመለየት ሞክረናል። የተዘረፉ የሚባለው መረጃውን ከማጠናከር አንጻር አሁን ግል ንብረቶች አሉ፣ የመንግስት ተቋማት አሉ። እነዛ ላይ የተዘረፉትን የመለየት ስራን በተጠናከረ ሁኔታ የቀጠለበት ሁኔታ ነው ያለው። በአጠቃላይ በገንዘብ ሲጠመን ስንት ይሆናል የሚለው እያንዳንዱን እየመተመንና በዝርዝር እየያዙ ነው ያሉት። ያለቀለት አይደለም የሚል ሲያልቅ ማለት
ተደምሮ እዚህ ደርሷል የሚል ተጠጋጋ ወይም የተገመተ የገንዘብ መጠን አለ?
አልደረሰንም እስካሁን የጨረስን ስላልሆነ አሁን በጉዳቱ መጠን ነው እያንዳንዱ መገመት ያለበት እና በጉዳቱ መጠን ሲገመት ነው ለማቋቋሚም ለመመልሶም ለውሳኔ እንደሚሆን
መረጃ ለማዘጋጀትም እየተጠናከረን ያለው አላለቀ።
እንዴት ነው ይሄ ማጣራት የተደረገው? ከዚህ ቀደም በርግም የኦሮሚያ ክልልም የፌዴራል መንግስቱም በጋራ ኮሚቴ መቋቋሙን ነግረውን ነበርና ይህን ጥናት ያደረገው ኮሚቴ እንዴት ነው የተቋቋመው? እንዴት ነው የተመረጠው? እንዴት ነው የተውጣጣው?
እንግዲህ ይሄ የተለየ ነገር የሚያስፈልገው አይደለም። አሁን እንዳልኩሽ ወደ 523 መኖሪያ ቤቶች መቃጠላቸውን በአካል በቪዲዮም በኦዲዮም በግለሰብም የማንብረት ነው ያንዳንዱ በአካል ተደርሶ ነው የተለየው። በፌደራል ደረጃ የተቋቋመ ኮሚቴ በአካል እዛ ቦታ ሄዶ በሚዲያ ደረጃ እንዲሸፈን የማድረግ ስራ ነው የሰራው። የክልሉ መንግስት በአጠቃላይ በራሱ ነው እንዲጣራ የተደረገው። እያንዳንዱ የደረሰበት ጉዳት በየከተሞቹ በየዞኑ በየወረዳው እንዲለይ ተደርጎ በአካል እዛ ተደርሶ ነው። የንብረቱ ባለቤት ስም ይመዘገባል። ንብረቱ ባለቤት ምንድን ነው የነበረ? ሆቴል ከሆነ ሆቴል ነው፣ ሱቅ ከሆነ ሱቅ ነው፣ የመኖሪያ ቤት ከሆነ የመኖሪያ ቤት ነው፣ ፋብሪካ ከሆነ ፋብሪካ ነው። እንዲህ ተብሎ ነው የሚመዘገበው በአካል እዛው ድረስ ማለት ነው። ገባ ብቻ ሳይሆን በቪዲዮም ተቀርጿል። እያንዳንዱ ያለበት ቦታ ድረስ ደርሰን የለየን ነው እና የፌዴራል መንግስት በፌዴራል ደረጃ ያለውን ተጨባጭ ሁኔታ በአካል እዛ ደርሶ ያየበት እና በሁሉም ደረጃ በፌዴራል ደረጃም መረጃው ተይዘዋል፣ በክልልም መረጃው ተጠናክሮ በእጃችን ያለው አሁን የነገርኩሽ በገንዘብ አለመሰላቱ ነው እንጂ ያልተጣራው በአካል ንብረቱ ተቆጥሮ በእጃችን ገብቷል።
በሰዎችስ ላይ የደረሰው ጉዳት የዚሁ የምርመራው ወይም የምዝገባው አካል ነበረ? ሰዎችን ቤተሰቦቻቸውን ያጡ ሰዎችን የማነጋገርና የመመዝገብ ስራ ተሰርቷል?
ጉዳቱ ከደረሰ በኋላ የአደጋ ስጋት ኮሚሽን አለ። የክልሉ አደጋ ስጋት ኮሚሽን ከፌደራል የአደጋ ስጋት ኮሚሽን ጋር በመሆን በአካል ሰብአዊ ድጋፍ የማድረግ ስለሚያስፈልግ የአካል ጉዳት የደረሰባቸው በሆስፒታል ደረጃ እና በጤና ጣቢያ ደረጃ የሚረዱት በዛ ደረጃ እንዲረዱ የተደረገው የሞት ጉዳት የደረሰባቸው በጉዳቱ መጠን ነው እየተለየ ያለው። በጉዳቱ መጠን ተለይቶ ባለፈውም እንደገለጽ ነው ወደ 167 የሚሆኑ ሰዎች ህይወታቸው አልፏል። የአካል ጉዳት የደረሰባቸው አሉ። የአካል ጉዳት የደረሰባቸውን የተፈናቀሉትን ከ10,000 የሚደርሱ ከቤታቸው ወጥተዋል። ያኔ ይህንንም ባሉበት ቦታ የመየትና የሚያስፈልጋቸውን የሰብአዊ ድጋፍ የማድረግ ስራ በአካል እሱ ነው ሲደረግ ነው።
እነዚህን ሰዎች መልሶ የማቋቋም ሁኔታስ ምን ይመስላል? የተወሰኑትን ከነዚህ መካከል ከዚህ ቀደም ያነጋገርናቸው ነበሩና አሁንም ችግር ላይ እንዳሉ አሁንም መሄጃ እንደሌላቸው ይጠቅሱ ነበርና መልሶ ለማቋቋም የታቀደው ነገርስ ምንድን ነው? እስካሁን ድረስ ምን ደረጃ ላይ ተደርሷል?
መልሶ ማቋቋሙ የክልሉ መንግስት መጀመሪያ ቀን ጀምሮ በዞን ደረጃም በከተማ ደረጃም ኮሚቴ ተቋቁሞ ድጋፍ እንዲደራረግ ህዝቡ በራሱ የመልሶ የማቋቋም ስራ እንዲሰራ በአካል በዛው ተገኝተን ኮሚቴ ማቋቋመን ወደ ስራ እንዲገቡ ተደርጓል። ከዛም በላይ መንግስት መረጃ የማሰባሰብ ስራ ነው የሰራው። መረጃው ሳይጣራ ወደ መልሶ ማቋቋሙ የሚሄድበት ግል ስለሌለ መረጃውን የማሰባሰብ እና መልሶ የማቋቋም ቋም ስራ ከመረጃው ስብሰባ በኋላ ወደዛ የሚንገባ ሆነ። ሰብአዊ ድጋፍ ግን ቀጣይነት ባለው መልኩ እንዳለ ነው የቀጠለው። በሀገራችን አንድ ሰው በዚህ አይነት ጉዳት ሲደርስበት ወይም ሲፈናቀል ምንድን ነው ድጋፍ የሚደረግለት የሚል ግልጽ የሆነ መመሪያ ስላለ በዛ መመሪያ መሰረት እስከሚቋቋሙ ድረስ የሚደረግላቸውን ድጋፍ እዛው የማድረግ ስራ በተጠናከረ ሁኔታ እንዲቀጥል ተደርጓል። ህዝቡ ራሱን በራሱ እንዲደጋገፍ ተደርጓል። የተወሰኑ ቤቶች ጉዳት የደረሰባቸው በህዝቡ ዘንድ እዛው በራሳቸው መልሰው የማቋቋም ስራ የሰሩበትና ወደ ቤታቸው የተመለሱ አሉ። መንግስት ይህንን ጉዳይ አጣርቶ በእጁ ካስገባ በኋላ እያንዳንዱን ቤተሰብ ወደ ቀደመው ኑሮው ሊመለስ የማድረግ ስራ ከረቅስ ተይዞ እየተሰራበት ነው ያለው። መረጃውን ጨርሰናል። አሁን በቀጣይነት ወደ ቤታቸው የመመለስና የማቋቋም ስራ ነው በተጠናከረ ሁኔታ የምናስቀጥለው።
አሁን በኦሮሚያ ክልል በአጠቃላይ ከዚህ ጋር ተጠርጥረው የታሰሩ ሰዎች ቁጥር ምን ያህል ነው?
ይህንን ጉዳይ በተለየ ሁኔታ ነው እየተሰራበት ያለው። ወደ 7,126 የሚሆኑ ተጠርጣሪዎች በቁጥጥር ስር ውለዋል። ከ500 በላይ መዝገቦች ተደራጅተው ትክክልም እየተደረገባቸው ያሉ አሉ። እየተሰራበት ነው ያለው የህግ የበላይነትን የማስከበር ጉዳይ ምንም ላፍታም ግን የሚሰጥ እንዳልሆነ እና የመንግስት ኃላፊዎችም የጸጥታ አካላትን ሳይቀር ለወደ ህግ የሚቀርቡበት ሁኔታ በተጠናከረ ሁኔታ ቀጥሏል።
እንደ አምነስቲ ኢንተርናሽናል ያሉ ዓለም አቀፍ ድርጅቶች እንዲሁም ደግሞ በአሁኑ ሰዓት የኢትዮጵያ መንግስት የሚቃወሙ በተለይ ደግሞ በውጭ የሚገኙ ትውልደ ኢትዮጵያውያን ተቃውሞ እያቀረቡ ይገኛሉ እና ከሚያሰሟቸው ተቃውሞዎች አንዱ የጅምላ እስር መኖሩን ነው። አምነስቲ ደግሞ ግልጽ የሆነ የፍርድ ቤት አሰራር የለም፣ እየታሰሩ ያሉት ሰዎች በግልጽ ችሎታቸው አልቀረበም፣ ስለዚህ የኢትዮጵያ መንግስት ወይ የሚከስም ከሆነ ተቀባይነት ባለው ክስ እንዲከስ አሊያም ደግሞ እንዲፈታ የሚል መግለጫን አውጥቷል። እና ምንድን ነው ምላሻችሁ በዚህ ላይ?
እንግዲህ መንግስት የህግ የበላይነትን ማስከበር ማለት የዜጎችን ሰብአዊና ዲሞክራሲያዊ መብት የማስከበር ጉዳይ ነው። በዋነኛነት ተግባራዊ ለማድረግ እየተንቀሳቀስን ያለ ነው። ከዚህ አንጻር ማንኛውም ሰው በህግ ሲያዝ የህግ የበላይነት ማለት የተያዘውን ሰው የሚይዘውን ጭምር ነው ተጠያቂነት የሚያስከትለው እና ሁላችንም ከህግ በታች መሆናችንን ለማረጋገጥ ነው እየተሰራ ያለው። የተያዙ ሰዎች በጊዜያቸው ለፍርድ ቤት ቀርቦ በፍርድ ቤት ጊዜ ቀጠሮ እንዲቆዩ ተደርጎ መረጃ እየተሰበሰበባቸው ያሉትን ሰዎች ነው እያልኩ ያለሁት የገለጽኩት ቁጥርም። ከዛ ውጭ ግን በተለየ ሁኔታ ተይዞ መንግስት ደብቆ ወይንም በግልጽ በሆነ ፍርድ ቤት የማይዳኙበት ነው የሚለው ነት መረጃ በጣም የተሳሳተ ነው። አጥፊዎቹን ለመደገፍ እና አጥፊዎቹ የሚያራግቡትን የሀሰት ፕሮፓጋንዳ ለመደገፍ ካልሆነ በስተቀር በመንግስት ደረጃ የኦሮሚያ ክልላዊ መንግስት የተያዙ ሰዎች የት እንደተያዙ ቁጥራቸው ሳይቀር ነው እያንዳንዱን በጨመረ ቁጥር የሚፈለጉትንም ሰዎች ቁጥር ሳይቀር የተደራጀበትን መዝገብ ቁጥር ሳይቀር ነው እየገለጽ ነው ያለ ነው። ምንም ፍላጎት የለንም ከዚህ በላይ ማለት ነው። የክልሉ መንግስት ኃላፊነት በተሞላበት መንገድ ነው ይህን ስራ እየሰራ ያለው። ምንም አይነት የህግ ጥሰት የሰብአዊ መብት ጥሰት እንዳይከሰትበት ተከስቶም ከተገኘ ኃላፊነት እንዲተሞላበት መልኩ እርምጃ የሚወሰድ መሆኑን በግልጽ በአጽንኦት እየተሰራበት ነው ያለው። የሀገሪቱን የሰብአዊ መብት ኮሚሽንም ጉዳዩን የከትኮቲ ኮሚቴ አቋቁሞ እየተከታተለ እና እያዩ ያለበት ሁኔታ ስላለ ይሄ ውንጀላ እየተሳሳተና ሊያስተምረን የሚችል አይነት አይደለም።
የኦሮሚያ ክልል የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጌታቸው ባልቻ ለሰጡን ማብራሪያ እናመሰግናለን። ተጨማሪ ጥያቄዎች ካሉን ደግሞ ተመልሰን እንመጣለን። ለዛሬው ጊዜ ይስጥልን። የምትከታተሉት ከአሜሪካ ድምጽ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የምሽቱ መሰናዷችንን ነው። ወደ ተከታዩ ዘገባችን እንለፍ። በዩናይትድ ስቴትስ ምክር ቤት የዲሞክራት ፓርቲ አባላት ባለፈው ሳምንት በሰሜናዊ ምዕራብ ዩናይትድ ስቴትሷ የፖርትላንድ ከተማ የፌዴራል ሕግ አስከባሪዎች በሰላማዊ መንገድ ተቃውሟቸውን ያሰሙ በነበሩ ሰልፈኞች ላይ የፈጸሙትን የእስርና የኃይል እርምጃ በመቃወም የትራምፕ አስተዳደርን አወገዙ። ፕሬዚዳንት ትራምፕ በበኩላቸው ባለፈው የግንቦት ወር በፖሊስ እጅ ሳለ የተገደለውን ጥቁር አሜሪካዊ ጆርጅ ፍሎይድን ሞት በመቃወም የተካሄዱትን ሰልፎች ተከትሎ አንዳንድ የዩናይትድ ስቴትስ ከተሞች ሰላማዊ ሰልፈኞችን መቆጣጠር ተስኗቸዋል ሲሉ እርምጃውን ተከላክለዋል። የአሜሪካ ድምጿ የዩናይትድ ስቴትስ ምክር ቤት ጉዳዮች ዘጋቢ ካትሪን ጊብሰን ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
የኦሬገኗ ፖርትላንድ ከተማ በሳምንቱ መገባደጃ እየተባባሰ የመጣው ውጥረት ነግሶባት ነው ያሳለፈችው። የሕግ አስከባሪዎች ማስጠንቀቂያ ከመሰማቱና ከመበተናቸው አስቀድሞ የፖሊስ ሕንፃዎችን ከበው ከቆሙ ሰልፈኞች ውስጥ አንዳንዶቹ በአካባቢው ባለ ንብረት ላይ ውድመት ሲያደርሱ ተስተውለዋል። በዩናይትድ ስቴትስ ምክር ቤት የዲሞክራት ፓርቲ አባላት በሰላማዊ መንገድ ተቃውሟቸውን ያሰሙ በነበሩ ሰልፈኞች ላይ ለወሰዱት እርምጃ ማብራሪያ እየጠየቁ ባሉበት ነው ቀደም ሲል የተቀሰቀሰው ቀውስ ተባብሶ የቀጠለው። ፕሬዚዳንት ትራምፕ በበኩላቸው በትላንትናው ዕለት በሰጡት ምላሽ የፌዴራል መንግስቱን ጣልቃ ገብ እርምጃ አስፈላጊነት በማስረገጥ ነው የተከላከሉት።
ተጨማሪ ፌዴራል ኃይል ማሰማራታችንን እንቀጥላለን። ይህን ግልጽ ላደርግላችሁ እወዳለሁ። ፖርትላንድ ላይ ድንቅ ስራ ነው የሰሩት።
የአካባቢው ባለስልጣናት ግን የፌዴራል መንግስቱ እገዛ አያስፈልገንም እያሉ ነው። ቴድ ዊለር የፖርትላንድ ከተማ ከንቲባ ናቸው።
Your presence here isn't wanted, it's not needed.
የእናንተ እዚህ መሰማራት ፈጽሞ አይፈልግም።
የግዛቲቱ አገረ ገዥ እንደሚሉት ከሆነ የፌዴራል መንግስት እርዳታ በአብዛኛው በሰላማዊ መንገድ ሲካሄድ የነበረውን የተቃውሞ ሰልፍ ጭራሽ ወደ ተባባሰ ሁኔታ ነው ያመራው።
It's like pouring gasoline on a fire.
በተቀጣጠለ እሳት ላይ ነዳጅ ከማርከፍከፍ የሚቆጠር ነው።
የኦሬገን ክፍለ ግዛት አገረ ገዢ ኬት ብራውን ናቸው ይህን ያሉት። ባለፈው እሁድ በታየው በዚህ ብጥብጥ ወቅት ራሳቸውን የእናቶች ቡድን በሚል የሰየሙ በፌዴራሉ ኃይልና በሰላማዊ ሰልፈኞች መካከል በመቆም የሰው አጥር አበጅተዋል። ፕሬዚዳንት ትራምፕ በሌሎች የዩናይትድ ስቴትስ ከተሞችም የበረታ የመጣውን ግጭት ለማስቆም የፌዴራል ኃይል ጣልቃ ገብነት ያስፈልግ ይሆናል ማለታቸውን ተከትሎ አስተያየት የሰጡት በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የዲሞክራት አባሏ ራሺዳ ታሊብ ከተማቸውን ዲትሮይትን ከፌዴራሉ ኃይል እከላከላለሁ ሲሉ በትዊተር አማካኝነት ባስተላለፉት መልእክት ለራሳቸው ቃል ገብተዋል። ዜጎች በህገወጥ መንገድ ለእስር ተዳርገዋል ያለው የኦሬገን ክፍለ ግዛት በርካታ የፌዴራል መንግስት መስሪያ ቤቶችን ከሷል። በሌላ በኩል የአካባቢው የሃይማኖት መሪዎች ውጥረቱን ለማርገብ ሰላማዊ ሰልፍ ለመውጣት ማቀዳቸውም ተዘግቧል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። ታላቁ የኢትዮጵያ ህዳሴ ግድብ በመጪው የኢትዮጵያ አመት ኃይል ማመንጨት እንደሚጀምር የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ አስታወቁ። ሚኒስትሩ ከአሜሪካ ድምጽ ጋር ባካሄዱት ቃለ ምልልስ በአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካ ፕሬዝዳንት ሲርሊ ራማፓሳ አመቻችነት በኢትዮጵያ በሱዳንና በግብጽ መሪዎች መካከል ትናንት በኢንተርኔት የቪዲዮ ግንኙነት የተካሄደው ስብሰባ የተሳካ እንደነበር አመልክተው በቴክኒክና በህግ ጉዳዮች ላይ የሚደራደሩት የሀገሮቹ ባለሙያዎች በአንድ ሳምንት ወይም ከዚያ ብዙ ባልራቀ ጊዜ እንደሚገናኙና በቀሪ ነጥቦች ላይ ስምምነት ላይ ለመድረስ እንዲሰሩ መሪዎቹ መመሪያ ማስተላለፋቸውን ገልጸዋል። ሚኒስትሩ አክለውም ህዳሴ ግድብ ለዚህ አንድ አመት እንዲስታቀዶ የነበረውን ውሃ ባለፉት ሁለት ሳምንታት ውስጥ መያዙን እና ግድቡን አልፎ መፍሰስ መጀመሩን ውሃውን የመሙላቱ ስራም ይፋ መሆኑን ተናግረዋል። ሚኒስትሩ አክለውም ህዳሴ ግድብ ለዚህ አመት እንዲስታቀዶ የነበረውን ውሃ ባለፉት ሁለት ሳምንታት ውስጥ መያዙን እና ግድቡን አልፎ መፍሰስ መጀመሩን ውሃውን የመሙላቱም ስራ ይፋ መሆኑን ተናግረዋል። ዶክተር ስለሺ በቀለን ያነጋገራቸው ሰለሞን አባተ ነው። ሙሉ ቃለ ምልልስ ቀጥሎ ይቀርባል።
ክቡር ዶክተር ስለሺ በቀለ የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር፣ በቅድሚያ ጤና ይስጥልኝ። እንደምን ዋሉ?
ጤና ይስጥልኝ ሰለሞን፣ እንዴት ዋልክ?
እግዚአብሔር ይመስገን። እስቲ ወደዚህ ወደ ትናንትናው የመሪዎች ስብሰባ ከሱ ልጀምርና ምን ላይ ደረሳችሁ? በምን መንፈስ ነበር ይሄ ስብሰባ የተካሄደው?
ስብሰባው በጥሩ ሁኔታ ነው የተካሄደው። ያው የደቡብ አፍሪካው ፕሬዚዳንት የወቅቱ የአፍሪካ ህብረት ሊቀመንበር ነበሩ ስብሰባውን የጠሩት። ያው ቀደም ብሎ በተያዘው መርሃ ግብር መሰረት ከሁለት ሳምንት የቴክኒካልና የህግ ማዕቀፍ ድርድሮች ስራ በኋላ ሪፖርት እንዲደረግ በተሰጠው አቅጣጫ መሰረት የአፍሪካ ቢሮ ኃላፊዎች የየሀገራቱ ፕሬዚዳንቶች ማለት ነው፣ የማሊ፣ የደቡብ አፍሪካ፣ የኮንጎ ዲሞክራቲክ ሪፐብሊክ፣ የኬንያ፣ ግብጽ ናቸው አምስቱ የቢሮ አባላት የወቅቱ። ከእነሱ ጋር የኢትዮጵያ ጠቅላይ ሚኒስትርና የሱዳን ጠቅላይ ሚኒስትር የተሰበሰቡበት ነው እና በአጠቃላይ እስካሁን ከእነሱ ዳይሬክሽን በኋላ የተደረጉትን ውጤቶች የመገምገምና ብዙ ነገሮች ተፈተዋል። ነገር ግን የሚቀሩ ጥቂት የቴክኒክና ወሳኝ የሆኑ የህግ ጉዳዮች ነበሩና እነሱ ላይ እንዴት መሄድ እንደሚቻል ወደፊት የሚያመላክቱ አቅጣጫዎች ናቸው ሰጥቷል። ከዚህ ውስጥ ለምሳሌ በግድቡ የውሃ ሞላል ጉዳይ ላይ በአጭር ጊዜ ውስጥ በሁሉም ደረጃ የሚደረገው ሙሌት እንደገና አጭር ውይይት ተደርጎ እንዲጠናቀቅና በሱ ላይ ስምምነት እንዲደረስ አንዱ የመጀመሪያው አቅጣጫ ነው። ሁለተኛው ደግሞ ዘለቄታዊ የሚሆነው የወደፊት የውሃ አጠቃቀምና የውሃ ክፍፍልም ቢሆን ሌሎች አማራጭ መንገዶች እንዲታዩ ሁለተኛው ውሳኔ ነው። ያን ደግሞ በተከታታይ በሚደረጉ የወደፊት ድርድሮች እንዲፈቱ የሚል ነው።
ክቡር ሚኒስትር፣ በእነዚህ ጉዳዮች ላይ ከዚህ በፊትም በተደጋጋሚ ንግግሮች ሲደረግ ነበረ። በውሃም ሞላል ጉዳይ ላይ፣ በህግ ጉዳዮች ላይ አቃፊ የሆነ ህግ ወይም ገዢ የሆነ ህግም የሚወጣበት ጉዳይ ላይ እና ምንድን ነው የተለየ ተስፋ የሰጣችሁ ታዲያ በዚህ ጊዜ?
ይሄ በሁለት ከፍሎ የማየትና አሁን ለጊዜው በጣም አስፈላጊ የሆነ የውሃ ሙሌት ጉዳይ ሙሉ በሙሉ ስምምነት ላይ እንዲደረስ ምክንያቱም ሙሌትን በተመለከተ ብዙ የሚያጨቃጭቅ ከዛ ጋር የተያያዘ የህግ ጉዳይ ስለሌለ ነው። ኦፕሬሽን ላይ በሚመጣበት ጊዜ ግን ከዛ ጋር የተያያዙ የወደፊት የውሃ አጠቃቀምን ከሌለ ላይኛው ተፋሰስ ለኢትዮጵያ ችግር ላይ ሊከቱ የሚችሉ የህግ አንቀጾች ስላሉ በሁለቱም ዳውንስትሪም ባሉት አፕስትሪም ባሉትም ሲታይ የላይኛው ተፋሰስ እና የታችኛው ተፋሰስ ጋር ሁሉም ወደ ራሱ በኩል እንዲያጋድል ስለሚፈልግ መግባባት አልተቻለም ነበር እና በመጨረሻ እሱ ተለይቶ በቀጣይ ረዘም ባለ ድርድርና ኮምፕሬንሲቭ በሆነ መንገድ ይታይ፣ ነገር ግን አሁን ለግድቡ ሙሌት የሚያስፈልገው ስምምነት ይጠናቀቅ የሚል
ግብጽ ታሪካዊ መብት ከምትለው አቋሟ የመለሳለስ አዝማሚያ ያሳየችበትና ወደ አዲስ ስምምነት የመግባት አዝማሚያ ውስጥ የገባችበት ሁኔታ ተፈጥሯል። በዚህ ስብሰባ
ሌላ አማራጭ እኮ የለም። ኢትዮጵያም የተፈጥሮ መብት አላት። ከግብጽ አይደለም ውሃ የምትጠይቀው፣ ከራሷ ተፋሰስ ውስጥ ነው፣ ከራሷ ግዛት ውስጥ ነው። ስለዚህ ትክክለኛ ሰላማዊ የሆነው መፍትሄ የሚገኘው ሁሉም የሚያስፈልገውን የልማት ሁኔታ በተገቢ ሁኔታ ተገንዝቦ ያንን በሚያማክል መልኩ ተመጣጣኝ በሆነ ደረጃ ልማት መኖር ሲችለው እንጂ አንዱ ዜሮ ሌላው ሙሉን የሚጠቀምበት አካሄድ እንደማያዋጣ ግልጽ ነው።
አዎ፣ ይሄ ከመርህ አኳያ ትክክል ነው። ክቡር ሚኒስትር፣ ከዚህ በፊትም በተደጋጋሚ ሲባል የነበረ ነገር ነው። ነገር ግን አባይ የኢትዮጵያ የራሷ ውሃ አይደለም፣ ዓለም አቀፍ ውሃ ነው። ስለዚህ በዓለም አቀፍ ሕግ መሰረት ነው፣ በነበሩ ውሎች መሰረት ነው መተዳደር ያለብን የሚል አቋም ነው የያዘችው። ነገር ግን ከዚህ አጠቃላይ ግንዛቤው ውጪ በሆነ መንገድ ግብጽ በግልጽ ያሳየችው የአቋም ለውጥ አለ?
ይኸውልህ ሰለሞን፣ የነበሩ ሕጎች የሚባሉት በጣም ሰፊ ናቸው። ውሃውን በምታመነጨው ልክ መከፋፈል አለ። በዛ አኳያ ስትሄድ ውሃው ሙሉ በሙሉ ለኢትዮጵያ ይሆናል፣ ወይም ደግሞ ያን ውሃ የሚያመነጭ የተፋሰስ መጠን ደግሞ የምትከፋፈልበት ህግ አለ። ያ ሲሆን የተወሰነ ሰፊ መሬት ያለው ሰፊ ውሃ ሊያገኝ ነው፣ ወይም ደግሞ ቀድሞ የተጠቀመ የሚል ህግም አለ፣ ወይም ደግሞ እኩል የመከፋፈል እንደ ህዝብ ብዛት የመሳሰሉት በርካታ አይነት ዶክትሪኖች አሉ ወይም ህጎች አሉ። ለአንተ የሚመቸውን ብቻ ወስደ ይሄኛው ነው የሚሰራው ማለት አይቻልም። ስለዚህ ሁሉም ህጎችን ማዕከል ያደረገ ኢኩዊታብል ኤንድ ሪዘናብል ዩቲላይዜሽን ዊዛውት ኮዚንግ ሲግኒፊካንት ሃርም የሚለው
ይህንን አሁን ያሉኝን ክቡር ሚኒስትር ይቅርታ፣ የተስተካከለና ተመጣጣኝ የሆነ ለሁሉም የጎላ ጉዳት ሳያደርስ በማንም ወገድ ላይ ማለት ነው።
በዛ መልክ መከፋፈል ይቻላል። ከዛ ውጭ ግን ከክፍፍሎችም ደግሞ ወንዙ የሚሰጠውን ጥቅም ሼር በማድረግም ወደ ውሃ ክፍፍል ሳይገባ ሊሳካ ይችላል።
ኢትዮጵያ ግድቡን በይፋ መሙላት መጀመሯን አላሳወቀችም እስካሁን ድረስ። ግድቡ ግን ውሃ እየያዘ እንደሆነ በግልጽ ታይቷል፣ እርሶም ተናግረዋል ከዚህ በፊት። እና የውሃውን አሞላል ሂደት እንዴት ነው አሁን እናንተ የምትመለከቱት ወይም የምትገልጹት? ይፋዊ የሆነ የውሃ አሞላል ስርዓት ነው?
አዎ፣ ከዚህ በፊት ገልጸንላቸዋል፣ ያውቁታል። ግን ያው በመሪዎች ድርድር እስካሌታ ይደረግ ይሄ ነገር በሚዲያ በምናምን በሚሉት ጉዳይ ብዙ ወደ ሚዲያ ወጥቶ ያን ዲስክሎዝ ማድረግ አስፈላጊ አልነበረም። ነገር ግን ስንሰራበት የነበረው መንገድ ግንባታችንን የመጀመሪያውን አመት የውሃ ሙሌት መያዝ የሚያስችለው ደረጃ ላይ ገነባን። ከዛም ወደ ታች የሚያልፈውን ውሃ ሙሉ በሙሉ ሳናቋርጥ ማለት ከልቨርቶችን ሳንዘጋ ውሃውን እያሳለፍን፣ ነገር ግን አሁን ክረምት እንደመሆኑ ወደ ሪዘርቫር ወይም ወደ
ሀይቆደማጠረቅ ነው
የውሃ መጠን ከፍተኛ ስለሆነ ዝናቡም ከፍተኛ ስለሆነ ከሚወጣው በጣም ስለሚበልጥ እየተጠራቀመ ሄዶ ከ500 ሜትር ላይ ተነስቶ ተጠራቅሞ 560 በላይ አሁን እየገባ ያለው በሙሉ በዛ 560 ሜትር በላይ በአናቱ ላይ ፈሶ ይወጣል ማለት ነው።
ምን ያህል ውሃ ተጠራቅሟል አሁን ግድቡ ላይ?
4.9 ቢሊዮን ያህል የመጀመሪያ ሙሌት
ኪዩቢክ ሜትር ማለት ነው።
ቢሊየን ኪዩቢክ ሜትር።
ይህ እንግዲህ አንድ አመት ሙሌታችሁን አጠናቃችኋል። በዚህ ጊዜ ውስጥ እስካሁን ባለው ከአሁን በኋላ በስድስት አመት ላይ ነው የምትደራደሩት ማለት ነው?
ከዚህ በኋላ የቀሪ የሙሌት ጉዳዮችን እናጠናቀቃለን ማለት ነው በአግሪመንታችን።
መቼ ለመሆኑ ህዳሴ ግድብ ኃይል ማመንጨት ይጀምራል ባላችሁ እቅድ መሰረት ክቡር ሚኒስትር?
ለከርሞ ለመጪው አመት።
መቼ በትክክል የያዛችሁት የምትገልጹት ጊዜ የለም?
ስቴፖች አሉት። ተርባይን ትተክላለህ፣ ጀኔሬተሮች ትተክላለህ፣ ቴስት ታደርጋለህ፣ ኮሚሽን ታደርጋለህ፣ ከዚያ በኋላ ወደ ማመንጨት ትገባለህ። እነኚህ ሁሉ እቅዶች አሏቸው። ነገር ግን ይሄ ሁሉ በመጪው አመት የሚጠናቀቅ ነው። በ2013 ለሁለቱ ተርባይኖች ማለት ነው። በተጓዳኝ ደግሞ የ11ቱ ተርባይኖች የብረት ስራ ይሰራል። ተርባይኖች ይተከላሉ። የ11 እንድጠናቀቀ ደግሞ የሁለተኛውን አመት ሙሌት ከተሳካልን እንግዲህ በክረምቱ ላይ የሁለተኛውን አመት ሙሌት እንይዛለን ማለት ነው። ሁለቱ ግን ማመንጨት ይጀምራሉ በዛ ጊዜ።
ምን ያህል ሀይል ያመነጫሉ ስራ ሲጀምሩ?
ዲዛይን ካፓሲቲያቸው መጠናቸው ወደ 700 ሜጋዋት ነው። እያንዳንዳቸው 750 ሜጋዋት ነው። 375 ያመነጫሉ።
አሁን ወደ ድርድራችሁ እንደምትመለሱ መሪዎች ተስማምተዋል። መቼ ነው የምትመለሱት? እንግዲህ
ያው በቅርቡ መጪው ሳምንትም ሊሆን ይችላል፣ በዚህ ሳምንት መጨረሻም ሊሆን ይችላል። ከአፍሪካን ዩኒየን በሚወጣው ኮሚኒኬ መሰረት እንደገና እንገናኛለን ማለት ነው።
ይህንን ጉዳይ ወደ መሪዎች የወሰዳችሁት በውዝግብ አፈታት ስርዓቱ መሰረት ነው? አንድ እርምጃ ተራምዳችኋል ማለት ነው?
አይ ግብጽ ወደ ሴኪሪቲ ካውንስል ወስዳ ስለነበር እሱን ወደ አፍሪካ በመመለስ ችግሩን በአፍሪካ ማዊ መፍትሄ እንፍታ በሚል የሴኩሪቲ ካውንስልም የዲክሌሬሽን ኦፍ ፕሪንስፕል የመርሆ ስምምነታችን መሰረት ኢትዮጵያን በዛ ቦታ ቀርባ በማስረዳታችን በአፍሪካ መታየት የሚችል የልማት ጉዳይ ነው በሚል በተደረሰ የመጀመሪያ ሀሳብ መለዋወጥ መሰረት ነው እንግዲህ ወደዚህ የተመለሰ።
አሁን በዚህ ሁኔታ ታዲያ ሙሉ በሙሉ መቼ ይጠናቀቃል ህዳሴ ግድብ? በኢትዮጵያ እቅድ መሰረት
ግንባታው በ2015 ሙሉ በሙሉ ይጠናቀቃል። ሙሊቱ ከዚህ አልፎ አንድ ወይ ሁለት ዓመት ሊቀጥል ይችላል።
ክቡር ስለሺ በቀለ በጣም ስራ እንዳለቦት ይገባኛል። ስለዚህ ለዛሬ ቀሪ ጥያቄዎቼን ላቆይና በሚቀጥለው ጊዜ መለስባቸዋለሁኝ። ለዛሬ ግን ስለሰጡኝ ማብራሪያ እጅግ በጣም አድርጌ አመሰግናለሁኝ። ስለደረሳችሁበት ደረጃም እንኳን ደስ አላችሁ ላለሁኝ፣ ስለ ውሃ ሙሌቱም ስለ ንግግሮቹ መግፋትም እግዜር ይስጥልኝ።
አሜን። እንኳን አብሮ ደስ አለን። ለሁሉም ኢትዮጵያውያን እንኳን ደስ አላችሁ በልልኝ።
ዶክተር እንግዳችን ዶክተር ስለሺ በቀለንና ሰለሞን አባተን እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። የድምፃዊ ሀጫሉ ሁንዴሳን ሰኔ 22 2012 ዓ.ም መገደል ተከትሎ በኢትዮጵያ ለ2 ሳምንት ሙሉ ለሙሉ የተቋረጠው የኢንተርኔት አገልግሎት ሀገሪቱን በቀን ከ4.5 ሚሊዮን ዶላር በላይ ገቢ እንደሚያሳጣት በዓለም ላይ የኢንተርኔት ስርጭትና የሳይበር ደህንነትን የሚከታተለው ኔት ብሎክስ የተሰኘ መንግስታዊ ያልሆነ ድርጅት አስታውቋል። የኢትዮጵያ መንግስት አገልግሎቱን ያቋረጠው ከድምፃዊ ሞት በኋላ የተከሰተው ሁከትና ብጥብጥ እንዳይባባስ ብሎም የሰዎችን ህይወትና ንብረት ከጥቃት ለመጠበቅ መሆኑን ቢገልጽም መንግስትን ጨምሮ በኢንተርኔት ግንኙነት ላይ ጥገኛ ሆነው የሚሰሩ የንግድ ተቋማት ለከፍተኛ ክስረት መዳረጋቸውን ያነጋገርናቸው የሀገር ውስጥ የንግድ ተቋማትና የኢኮኖሚ ተንታኞች አስረድተዋል። ባልደረባችን ስመኝሽ የቆየ ጉዳዩን ተከታትለዋለች፣ እንደሚከተለው ይቀርባል።
የድምፃዊ ሀጫሉ ሁንዴሳ ግድያን ተከትሎ በኢትዮጵያ ለ2 ሳምንት ሙሉ ለሙሉ ተዘግቶ የቆየው የኢንተርኔት አገልግሎት ለሀገሪቱ የኢንተርኔት አቅራቢ የሆነውን ኢትዮ ቴሌኮምን ጨምሮ የባንክና ፋይናንስ አገልግሎት ሰጪ ተቋማትንና የንግድ ድርጅቶችን ለከፍተኛ ክስረት ዳርጓል። የአሜሪካ ድምፅ ያነጋገራቸው በዋናነት ኢንተርኔትን መሰረት አድርገው አገልግሎት የሚሰጡት ዛይራይድ እና ዴሊቨር አዲስ የተሰኙት ሁለት የንግድ ተቋማት ባሳለፍነው 2 ሳምንት ውስጥ ብቻ በአማካይ ከ50,000 እስከ 200,000 ብር የሚሆን የቀን ገቢ ማጣታቸውን ገልጸዋል። የአዲስ አበባን የትራንስፖርት ችግር ለመቅረፍ የዛሬ 5 ዓመት ስራ የጀመረው ዛይራይድ የዘመናዊ ታክሲ አገልግሎት ኢንተርኔት በተቋረጠባቸው 10 ቀናት ውስጥ ሙሉ ለሙሉ ስራ እንዲያቋርጥ በመገደዱ ድርጅቱ ሊያገኘው አቅዶ የነበረውን ከ500,000 ብር የሚበልጥ ገንዘብ ማጣቱን የድርጅቱ መስራችና ዋና ስራ አስኪያጅ ሀብታሙ ታደሰ ይናገራሉ።
በጉግል አክሰለሬተር ፕሮግራም በአፍሪካው ብራንች ላይ እዛም ኢትዮጵያ ዛይራይድ ኢትዮጵያን ወክሎ ፓርቲሲፔት እያደረገ የሚገኝበት ፕሮሰስ ላይ ነበርን እና በዚህ ምክንያትም ብዙ ያደረግነው ገንዘብ አለ። ወደ 150,000 ዶላር አካባቢ ብዙ አድርገናል በዚህ ምክንያት። ከዛ ውጭ ደግሞ 500,000 ብር የሚጠጋ ገቢ አሰብ ካምፓኒ ሰራለን ዘን በዛ 2 ሁለት አመቶች ውስጥ ፕሮጀክት አድርገን አስቀምጠን ነበረ። በዚህ ምክንያት ወደ 500 ብር አካባቢ ብዙ አድርገናል።
በስሩ ከ40 በላይ ተቀጣሪዎችንና ከ700 በላይ አሽከርካሪዎችን የሚያስተዳድረው ዛይራይድ በኮሮና ቫይረስ ምክንያት ቀድሞውንም ገበያ ቀዝቅዞበት እንደነበር የሚያስረዱት አቶ ሀብታሙ ለሀገር ደህንነት ብሎ መንግስት የወሰደውን ኢንተርኔት የመስጋት ውሳኔ ቢደግፉም አዘጋጉ የንግድ ተቋማትን በማይጎዳ መልኩ መሆን ይችል ነበር ይላሉ።
ኢንተርኔት ማጥፋት እንደ ሶሉሽን ከታየ አትሊስት የተወሰኑ ኢንተርኔት ላይ ቤዝ የሚያደርጉ ካምፓኒዎችን መተው አይቻልም ወይም ዋይት ሊስት መስጠት አይቻልም ወይ ብለን እንድናሰብ አድርጎናል። እና ኔቱ መቋረጡን ያለውን ሲቹዌሽን ቢያደረግበው አብሴን ከሌለው የኢኮኖሚ ኢምፓክቱ በጣም ትልቅ ነው። በኮሮናም ከፍተኛ የሆነ የቢዝነስ መቀዛቀዝ እየታየ ባለበት ሰዓት ላይ ኢንተርኔት ደግሞ ሲቋረጥ ያለችውንም ቢዝነስ ኮምፕሊትሊ እንድናቆም አድርጎናል። እና ይህ ለመንግስት የምንለው ቴክኖሎጂ ካምፓኒ ከዚህ የተሻለ አማራጮች አሉ ኢንተርኔት መል ከመግዛት ውጭ እነዚህ አይነት ሰርቪስ ፕሮቫይደሮች ዛይር ብቻ ሳይሆን ሌሎችም እንዲሰሩ ማድረግ የሚቻልበት መካኒዝም አለ እና የሚደርሰውን ዳሜጅ ሚኒማይዝ ማድረግ ይቻል ነበረን።
በተመሳሳይ በአዲስ አበባ የምግብ ግሮሰሪ አበባና ሌሎች የፍጆታ ምርቶች አቅራቢ የሆነው የዴሊቨር አዲስ ድርጅት መስራች ፈለግ ጸጋዬ ድርጅታቸው ኢንተርኔት በተቋረጠባቸው እያንዳንዱ ቀኖች ከ200,000 ብር በላይ ማጣቱን ተናግረዋል። የኢንተርኔት መዘጋት በሀገሪቱ ውስጥ የገዘፈ ችግር መኖሩን ማሳያ ነው የሚሉት አቶ ፈለግ ማንኛውም ሰው በሀገሩ ላይ ሰርቶ ለመኖር በቅድሚያ ደህንነትና ጥበቃ ሊኖረው ይገባል ይላሉ።
በአጠቃላይ ኢንተርኔት በተዘጋባቸው እያንዳንዱ ቀናት ወደ 200,000 ብር የሚጠጋ ገቢ እናጣለን። ነገር ግን ኢንተርኔት መዝጋት የትልቅ ችግር አካል ነው። ኢንተርኔትን መሰረት ያደረገ ስራም ሆነ ሌላም የንግድ እንቅስቃሴ ለመስራት በቅድሚያ ደህንነትና ጥበቃ ሊኖር ይገባል። ኢንተርኔት ኖሮ ሹፌሮቻችን በከተማው ውስጥ እንደ ልብ መንቀሳቀስ ካልቻሉ ራሱን የቻለ ችግር ይፈጥራል።
ከግል የንግድ ተቋማት ባሻገር ባንኮች፣ የመረጃ ቴክኖሎጂ ተቋማትና የጉዞ ወኪሎች በኢንተርኔት መቋረጥ ተጠቂ ከሆኑት መሃል ናቸው። በተለይ ባንኮች የሚሰጧቸው ከውጭ ንግድ ጋር የተያያዙ ስራዎችና የሐዋላ ገንዘብ ማስተላለፍ አገልግሎቶች ላይ አሉታዊ ተጽዕኖ እንደሚያሳድር ይገለጹልን በንስር ማይክሮፋይናንስ ድርጅት ዋና ስራ አስፈጻሚ የሆኑት አቶ ዳዊት ጸጋዬ ናቸው።
ብዙ የፋይናንስ ሴክተሮች የኢንተርኔት ባንኪንግን ተግብረው እየሰሩ ስለሆነ ኢንተርኔት ሲዘጋ ከደንበኞቻቸው ጋር ያላቸው ግንኙነት ላይ ከፍተኛ ተጽዕኖ ይፈጥራል። አፕዴት ማድረግ አይቻልም። ደንበኞች በቀላሉ ቤታቸው ሆነው አንዳንድ መረጃዎችን ስላላቸው ከባንኩ ጋር ከፋይናንስ ሴክተሩ ጋር ያላቸውን መረጃ በቀላሉ ማግኘት እንዳይችሉ ስለሚያደርግ ከፍተኛ ተጽዕኖ ነው ያለው።
ኢትዮጵያ ውስጥ በተደጋጋሚ በሚከሰተው የኢንተርኔት መዘጋት ምክንያት የሚፈጠረው የግንኙነት መቋረጥ ሀገሪቷን በቀን እስከ $4 ሚሊዮን የሚደርስ ትልቅ ገቢ እንደሚያሳጣትም አቶ ዳዊት አስረድተዋል። በጉዳዩ ላይ ያነጋገርናቸው የኢኮኖሚ ጉዳዮች ተንታኝ አቶ ዋሲሁን በላይ ከሌሎች ሀገሮች ጋር ሲነጻጸር የኢትዮጵያ ዲጂታል ኢኮኖሚ በጣም ዝቅተኛ የሚባል ቢሆንም በሀገሪቱ ውስጥ በቀጥታ ከኢንተርኔት ጋር ግንኙነት ያላቸው ስራ የሚሰሩ በርካታ ተቋማት ባለፉት 2 ሳምንታት ገቢያቸውን ማጣታቸውን ገልጸው በዋናነት ተጎጂ የሆነው ግን መንግስት ራሱ ነው ይላሉ።
በዋናነት መንግስት ራሱ አገልግሎቱን ያቀርባል። 10 ቀንም 11 ቀንም ሲቋረጥ በመቶ ሚሊዮኖች ዋና የሚያጣው መንግስት ራሱ ዋናው ነው። ሌላው ቀጥታ የኢኮኖሚ ግንኙነት ከኢንተርኔቱ ጋር ያላቸው ብዙ ስቴክሆልደሮች አሉ። የኢንተርኔትን ኦንላይን ግብይቶችን በማከናወን የዴሊቨሪ ስራዎችን የሚሰሩ፣ ጂፒኤስ የሚጠቀሙ፣ የታክሲ አገልግሎት የሚሰጡ፣ ትምህርቶቻቸውን በኦንላይን ይማሩ የነበሩ ሰዎች ኢንካማቸውን በዚህ ሁኔታ ላይ በ11 ቀናቶች ውስጥ እያጡ ነው። ኢንተርኔት ያስጠቀሙ የነበሩ ሰዎች፣ ፊልም ያከራዩ የነበሩ ሰዎች ገበያቸውን እያጡ ነው ያለው። በተለይ ደግሞ ኮሮናን ተከትሎ አሁን ባለው ሲስተም ላይ በተለይ የዲፕሎማቶች፣ ኤምባሲዎች ከፍተኛ ስራቸውን ይሰሩ የነበረው በሱ ሲስተም ነው። ለዚህ ዓለም አቀፍ የነበራቸውን ግንኙነት በሙሉ ነው እያጡ ይመጡት።
አቶ ዋሲሁን መንግስት በሀገር ደህንነት ላይ የተጋረጠን አደጋ ለመከላከል በሚል ያቋረጠው የኢንተርኔት አገልግሎት በኢኮኖሚው ላይ ያሳደረው ተጽዕኖ ቀላል ባይሆንም የሀገር ህልውናን ከማስጠበቅ አንጻር ግን አትራፊ ነው ሲሉ ያስረዳሉ።
ከነበረው አደጋ በላይ በጣም ከፍተኛ አደጋ ሊደርስ ነበር። ስለዚህ መንግስትም ኢንተርኔትን የተቋረጠባቸውን ሰዎች ብንመለከት ቀጥታ ለ10ና ለ11 ቀናቶች ያገኙት ከነበረው ቀጥታ ገቢ ያሳረፉት ማህበራዊ አገርን የማስቀጠል ሁኔታ ከፍተኛ ሀብት ንብረቶች የመውደሙን ሁኔታ ለማትረፍ የሞከረውን ጥረት ነውና በዚህኛው ሁሉ በጣም በከፍተኛ ሁኔታ መንግስትም ያተረፈ ይመስለኛል። ማህበረሰቡም ከፍተኛ ስጋት፣ ከፍተኛ ውድመት ከመምጣቱ ያተረፈ ይመስለኛል።
የተለያዩ ዓለም አቀፍ ተቋማት መቀመጫ በሆነችው ኢትዮጵያ ሙሉ ለሙሉ የኢንተርኔት መቋረጥ ሲከሰት ከሀገር ኢኮኖሚ ባሻገር ዓለም አቀፍ ግንኙነቶችንም እንደሚጎዳ የሚያስረዱት የኢኮኖሚ ባለሙያው አቶ ዋሲሁን የኢንተርኔት መቋረጥ ግድ በሚሆንበት ጊዜ ኤምባሲዎች፣ ዲፕሎማቶችና ሌሎች መሰረታዊ የኢኮኖሚ ማዕቀፍ ውስጥ ያሉ አካላትን በጅምላ የማያካትት ሊሆን እንደሚገባም አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየን ላደረሰችን ዘገባ እናመሰግናለን። ከአሜሪካ ድምጽ የአማርኛው ቋንቋ የሚተላለፍላችሁ መሰናዶ መጠናቀቂያው ላይ ደርሷል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ በደህና ደሩ።